ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሐምሌ 27 2014 ዓ.ም ምሽት ዝግጅታችን ጀመረ። ለእረፍት ከየዩኒቨርሲቲዎቹ የወጡ የትግራይ ተወላጅ ተማሪዎች መሄጃ በማጣት መቸገራቸውን ተናገሩ።
ግማሾቹ ቀን ስራ እየሰሩ ነው የሚያሉት። የቀን ስራ እየሰሩ ራሳቸው ሰርቫይቭ እያደረጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ ሴቶችም፣ ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
የአሜሪካ ድምፅ ካናገራቸው ተማሪዎች መካከል አንዱን ነው የሰማችሁት። የትምህርት ሚኒስቴርም ምላሽ ሰጥቷል።
ይህን እነኚህ ተማሪዎች እናቆይ ካልናቸውም በክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህን ማስተናገድ የሚችሉበት አቅምም የላቸውም። እዚሁ ሁለት ወር ውስጥ ማቆየ ነው።
በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑትን አቶ አብዶ ናስር ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና ነው የምናልፈው።
ጤና ይስጥልኝ፣ እንደምናመሻችሁ። ከዓለም ዜናዎች ጋር እንግዶ ወልዴ ነኝ። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የአልሻባብ ምክትል አዛዥ የነበሩትን ሙክታር ሮቦውን ለካቢኔያቸው አባልነት መርጠዋል። ከፕሬዝደንቱ ከእንደራሴዎችና ከሌሎችም ወገኖች ጋር ለ35 ቀናት ካደረጉት ውይይት በኋላ ትናንት ሞቃዲሾ ላይ ካቢኔያቸውን ሲያሳውቁ ነው ጠቅላይ ሚኒስትር ሐምዛ ሮቦውን የሃይማኖት ጉዳዮች ሚኒስትር አድርገው መሾማቸውን የተናገሩት። አልሻባብን ከድተው እጃቸውን በ2009 ዓ.ም የሰጡት ሮቦው ወይም በሌላ ስማቸው አሊ አቡ ማንሱር ላለፉት 3 ዓመታት በቁም እስር ላይ ነበሩ። ጠቅላይ ሚኒስትሩ ሶማሊያ መልከ ብዙ ችግሮች ላይ በመሆኗ ለሥራው የሚመጥን መንግሥት ያስፈልጋታል ብለዋል። ሙክታር ሮቦው ለደቡብ ምዕራብ ግዛት ፕሬዝደንትነት ምርጫ ውድድር ገብተው የነበረ ጊዜ ግን ወደ ወህኒ ተልከው ነበር። በአፍሪካ ቀንድ ያለው የረሃብ ሁኔታ እየተባባሰ ሲሆን ግጭት፣ የአየር ንብረት ለውጥ እንዲሁም የኮቪድ-19 ወረርሽኝ አካባቢውን ወደ ጠኔ ምድር እየቀየረው መሆኑ እየተነገረ ነው። ይህም በሚሊዮን በሚቆጠሩ ሰዎች ላይ የሕይወትና የጤና መከራ መደቀኑና ረሃቡ የጠናባቸው አካባቢዎች ያሉ በሚሊዮኖች የሚቆጠሩ ሰዎች በሕይወት ለመቆየት ሲሉ የቀቢጸ ተስፋ ድርጊቶችን ለመፈጸም እየተገደዱ መሆናቸው ተገልጿል። ከ37 እስከ 50 ሚሊዮን የሚሆኑ ሰዎች ቤተሰቦቻቸውንና ራሳቸውን ለመመገብ ሲሉ ንብረታቸውን የሚሸጡበት፣ ከፍተኛ የምግብ እጥረት ላይ የሚገኙበት እንዲሁም የተለየ የምግብ እርዳታ የሚያስፈልጋቸው ደረጃ ላይ መሆናቸውን የሚያሳየውን በተባበሩት መንግስታት ድርጅት በቅርቡ የተሰራ ትንተናን ጠቅሶ የዓለም ጤና ድርጅት አስታውቋል። የበረታ የገንዘብ እጥረት ስላለባቸው ድርጅቱም ሆነ ሌሎች የረድኤት ተቋማት ረሃቡን ለመቋቋም የሚያስፈልገውን እርዳታ ለማድረስ መቸገራቸውን የጤና ድርጅቱ ኃላፊዎች ተናግረዋል። በአፍሪካ ቀንድ ሕይወትን ለመታደግ የሚያስችል እርዳታ በመጪዎቹ 5 ወራት ውስጥ በተከታታይ ለማድረስ 124 ሚሊዮን ዶላር እንደሚያስፈልገው የድርጅቱ ባለሥልጣናት አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በቅርቡ የአልቃይዳውን መሪ ብትገድልም ከማናቸውም ሌሎች የሽብር ስጋቶች ላይ አይናችንን አናነሳም ሲሉ የዋይት ሀውስ ባለሥልጣናት ተናግረዋል። እርምጃው ለሽብር ቡድኑ ታላቅ ሽንፈት እንደሆነም አመልክተዋል። ዓለም አቀፍ ሽብርተኝነትን የሚያጠኑ ተንታኞች በበኩላቸው ዩናይትድ ስቴትስ ንቃት ያልተለየው ክትትል ማድረግና በትዕግስት መጠበቋን መቀጠል እንዳለባት ይመክራሉ። ዋይት ሃውስ እንዳስታወቀው በተነጣጠረ የማጥቃት እርምጃው የአልቃይዳው መሪ አይማን አልዛዋሂሪ መገደሉን አረጋግጧል። ይሁን እንጂ የክፋት ያሉትን ቡድን መሪ መግደል ብቻውን ሊቃጡ የሚችሉ ጥቃቶችን እንደማያመክን ተንታኞቹ አስጠንቅቀዋል። አልቃይዳ በዩናይትድ ስቴትስ ምድር ላይ ጥቃት ለመሰንዘር ያቀደና የተንቀሳቀሰ ላይሆን ይችላል። ይሁን እንጂ ከዩናይትድ ስቴትስ ሮዮት ዓለማዊ መልከታ በተቃርኖ መንቀሳቀሱን መቀጠሉን ስለማያቆም መዘናጋት አይገባም ብለዋል የጉዳዩ አዋቂዎች። አድማጮች፣ የዚህ ትንታኔ ሙሉ ዝርዝር በመጽሔት ክፍለ ጊዜ ይቀርባል። 26,000 ቶን ወይም ከ265,000 በላይ ኩንታል በቆሎ ጭኖ ከዩክሬን ኦዴሳ ወደብ ከትናንት በስቲያ ሰኞ የተነሳው መርከብ ዛሬ በቱርክ የተደረገበትን ፍተሻ አልፎ ጉዞውን ወደ ሊባኖስ አቀጥሏል። ሩሲያ ዩክሬንን ከወረረች ወዲህ ለመጀመሪያ ጊዜ እህል ጭኖ ከዩክሬን በተነሳው በዚህ መርከብ ላይ 90 ደቂቃ የቆየ ፍተሻ ማድረጋቸውን የቱርክ የመከላከያ ሚኒስቴር አስታውቋል። መርማሪዎቹ የተውጣጡት ከዩክሬን፣ ከሩሲያ፣ ከቱርክና ከተባበሩት መንግስታት ድርጅት ሲሆን እነዚህ ወገኖች በዓለም ላይ የተፈጠረውን የምግብ ቀውስ ለማርገብ የሚያስችል እህል ከዩክሬን እንዲወጣ ለማድረግ ባለፈው ወር ስምምነት ላይ ደርሰው ነበር። የዩክሬን መሠረተ ልማት ሚኒስቴር እንዳለው ሌሎች 17 መርከቦች ተጭነው ዩክሬንን ለመልቀቅ ፍቃድ በመጠባበቅ ላይ ናቸው። ከአውስትራሊያውያን ተማሪዎች ጋር ዛሬ በቪዲዮ የተወያዩት የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ የመጀመሪያው ጭነት ምንም ማለት አይደለም፣ እህል መጫኑ ይቀጥላል ብዬ ተስፋ አደርጋለሁ ብለዋል። ከፊል መንግስታዊ የሆነውና ሞስኮ የሚገኝ የአይሁድ ወኪል ቢሮን ለመዝጋት ከዛተች በኋላ ሩሲያ ከእስራኤል ጋር ፍጥጫ ውስጥ ገብታለች። ጄዊሽ ኤጀንሲ በመባል የሚታወቀው ቢሮ አይሁድ ወደ እስራኤል እንዲመለሱ ሲያግዝ የቆየ ድርጅት ሲሆን ሩሲያ ድርጅቱ የዜጎችን መረጃ ይሰበስባል፣ በዚህም የአገሪቱን ሕግ ጥሷል በማለት እንደምትዘጋ ወዝታለች። የእስራኤል ባለሥልጣናት ግን ጉዳዩ እስራኤል ለዩክሬን የምታሳየውን ድጋፍ እያሳደገች በመምጣቷ የተፈጠረ ፍጥጫ ነው ባይ ናቸው። ባለፈው የካቲት ሩሲያ ዩክሬንን ከወረረች በኋላ ከ50,000 በላይ የዩክሬን አይሁድ እስራኤል ገብተዋል። ዩክሬን የሚኖሩ አይሁድ እያደገ እንደመጣባቸው በሚናገሩት ጥላቻና በኢኮኖሚው ቀውስ ምክንያት እንዲሁም በቀድሞዋ ሶቪየት ኅብረት ጊዜ የነበረው ጭቆና ተመልሶ ይመጣል በሚል ጭንቀት ውስጥ ይኖራሉ ብለዋል ቀድሞ መስኮብ ውስጥ የአይሁድ እምነት ካህን ወይም ራባይ የነበሩት ፒንቻስ ጎልድሽሚት። ዋናው ፍራቻ ደግሞ ይላሉ ራባይ ፒንቻስ፣ አንድ ቀን ሩሲያን መልቀቅ የማይቻልበት ቀን ሊመጣ ይችላል። የብረት መጋረጃ ብለው የገለጹት ይህ ሁኔታ የአብዛኛው አይሁድ ፍራቻ እንደሆነም ጠቁመዋል። አዲሱ የእስራኤል ጠቅላይ ሚኒስትር ያይር ላፒድ በዩክሬን ጦርነት ላይ በሚያራምዱት ፖሊሲ ሩሲያ ደስተኛ ለመሆኗን እስራኤላውያን ትንታኞች ይናገራሉ። ከእርሳቸው የቀደሙት ናፍታሊ ቤኔት ሩሲያን ላለመንቀፍ ይጠነቀቁ እንደነበር የሚናገሩ ታዛቢዎች እንዲያውም ጦርነቱ እንደተጀመረ ወደ ሞስኮ ሄደው ገላጋይ ለመሆን ፍላጎታቸውን አሳይተው እንደነበር ያስታውሳሉ። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት።
እንግዱ ወልድን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ሐምሌ 27 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። ከሚማሩባቸው ዩኒቨርሲቲዎች ለእረፍት የወጡ የትግራይ ተወላጅ ተማሪዎች በመንገድ መዘጋትና በመጓጓዣ አገልግሎት አለመኖር ምክንያት የሚሄዱበትን ማጣታቸውን ተናገሩ። በዚህ ምክንያት ችግር ላይ መውደቃቸውን ገልጸው ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸው ጠይቀዋል። የትምህርት ሚኒስቴር በበኩሉ ዩኒቨርሲቲዎች ተማሪዎቹን ለማቆየት የሚያስችል በጀት እንደሌለው ገልጾ ወደ ትግራይ ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግ አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።
ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል።
ግማሾቹ ቀን ስራ እየሰሩ ነው ያሉት። የቀን ስራ እየሰሩ ራሳቸው ሰርቫይቭ ያደርጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
ምንድን ነው ምክንያታቸው?
ያው እዚህ ካፌ የሚበላ ስለተከለከሉ ወዛ ሄዱ።
ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ።
ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅተዋል እና ወደ የመጣችበት እንድትሄድ ብሎ ኦልሬዲ እንድንወጣ ተደርገናል። እንደምታውቀው ሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ ተቆጥሯል። ታ በማይሰጥበት ቤተሰብ ድምፅ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደ ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል።
ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል።
ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን፣ ሁሉም መንገድ እስከሚከፈት ድረስ እዚህ እንድንቆይ እንጠየቅናቸው። ግን እስካሁን ያቀረብነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም።
ብዙ ጥያቄዎችንም ጠይቀናል። ለዩኒቨርሲቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው
ዩኒቨርሲቲያችሁ በጀትን ስለዘጋ ብሎ የእኛ ዩኒቨርሲቲ የሌሎቹም እንደነገሩን እንደተዘጋን ነው እንዲህ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው።
ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለ10 ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል።
በህጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ 10 ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም በክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህ ማስተናገድ የሚችሉበት አቅምም የላቸው። እዚሁ 2 ወር ውስጥ ማቆየት ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ትሪት የሚያደርጉበት ሚንስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ።
በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከእነዚህ አንዱ የሆነ ተማሪ እንዲህ ይላል።
ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው።
ከዛ ጀምሮ ወደ ካምፓስ አልሄዳችሁም? ምንድን ነው ምክንያታችሁ?
የጸጥታ ችግር ነው። እዛ ጋር ያልሄድ ነው ችግር ውስጥ ያለ ነው። ከአንድ አመት በላይ ሆኗል። በጣም አዳጋች ነው ያለው ሁኔታው። ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም የትምህርት ሚኒስትር።
አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል።
ለደህንነት ስጋት አለ ያለበት ቦታ ነው የተመደብኩት። መፍትሄ ስጠን ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ ያጣም የለም። ኢንኬዝ እንደዚህ አይነት ሀሳቦች አንተ ያነሳቸው ቅሬታ አሁን አዲስ አበባ ላይ ቁጭ ያሉ ስጋት ያለባቸው ከናን አሉ ብሎ ካሉ እነኚህ ተማሪዎች ቅሬታቸው አኔታዊ ማቅረብ ይችላሉ። ቅሬታው የምታይ ታይቶ ሶልቭ የሚደረግበት ምሳለ ግልጽና ግልጽ አሰራር ስራ ዝርግተ ነው ተግባራዊ እያደረገ ነበር። ኢንኬዝ ፍራቻ ያለባቸው አንሄድም ብሎ የተቀመጡ ካሉ የምናስተናግድበት ምስ 24 ሰዓት ዊ አር ሪዲ መሆናችን ለመግለጽ እፈልጋለሁ እዚህ ላይ።
ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን፣ በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅረበዋል።
ወደ ሀገራችን እንግባ ምናንተ ውሰዱን አድርሱን ምናምን ብንላቸው ጭራሽ አይታስ ነገር እንደዛ ማድረግ አንችልም ያሉ።
ሌላ ሚኒስትር በማለት እዚህ ግቢ መቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስትር የሚያደርግልን ከሌለ ቢያንስ ትራንስፖርት እንኳን ራሱ ችሎ ወደ ቤታችን ሊሸኝን እንፈልጋለን። ሌላ እንኳ ባያደርግልን ማለት ነው።
የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል።
ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀልም ሆነ ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር እዛ ጦርነቱ ማለት እንደ ትምህርት ሚኒስቴር ከመንግስት ጋር በመነጋገር ከሚመለከታቸው አካል መነጋገር አጭርም ሆን አጭር ጊዜም ሊያልፍ ይችላል፣ በረጅም ጊዜም ሊከናወን ይችላል። እንደ ሁኔታው እንደ ባህሪው እሱ መድረግ ይቻላል።
በ2013 ዓ.ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ 4 ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የአዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራ አስፈጻሚ መስሪያ ቤቶች ወደ ተለያዩ የዞን ከተሞች እየተበተኑ ነው ያሉት በከፋ ዞን የሚንቀሳቀሱ ተቃዋሚ ፓርቲዎች ይህም ቀደም ሲል ከነበረው ስምምነት ውጪ መሆኑን ገልጸዋል። የክልሉ መንግስት በበኩሉ በህገ መንግስት በተቀመጠውና በክልል ምስረታ ወቅት በተደረሰው ስምምነት መሰረት እንጂ ከህግ አግባብ ውጪ የተሰራ ስራ የለም ብሏል። የክልሉ መስተዳደር ጽህፈት ቤት፣ የክልሉ ምክር ቤትና የክልሉ ህግ ተርጓሚ አካላት መቀመጫቸው በተለያዩ ከተሞች እንዲሆን መወሰኑን እንደሚደግፉ የገለጹት ተቃዋሚዎቹ ሁሉም የክልሉ ስራ አስፈጻሚ መስሪያ ቤቶች ግን በአንድ ከተማ ውስጥ መሆን እንዳለባቸው ያምናሉ። የከፋ ዞን አዲሱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከመሰረቱትና ልዩ ወረዳና 5 ዞኖች አንዱ ነው። ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን የሚንቀሳቀሱ ተቃዋሚ ፓርቲዎች የአዲሱን ክልል መንግስት የወነጀሉት የዋና ከተሞችን አደረጃጀት በተመለከተ በክልሉ ምስረታ ወቅት ከተወሰነ ውሳኔና ከስምምነት ውጭ እየተንቀሳቀሱ ነው በሚል ነው። ከዛ ውሳኔና ስምምነት ውጭ የክልሉን ቢሮዎች እያከፋፈለ ነው ብሏል። ይህኑ በመጥቀስ መግለጫ ያወጡት ፓርቲዎቹ የከፋ ህዝብ ዴሞክራሲያዊ ህብረት፣ የከፋ አረንጓዴ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የነጻነትና የእኩልነት ፓርቲ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ናቸው። ፓርቲዎቹን ወክለው የመግለጫውን ሀሳብ ያብራሩት የከፋ ህዝብ ዲሞክራሲያዊ ህብረት ሰብሳቢ አቶ በጋሌ ኃይሌ ናቸው። የክልሉ መንግስት ዋና ከተሞችን ያደራጀ ያለበትን ሁኔታ ለምን እንደተቃወሙ ለአሜሪካ ድምፅ በስልክ አስረድቷል።
ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምስረታ ጋር ተያይዞ አስፈጻሚ አካላት ስልጠና ወደኋላ የመጣ አጀንዳ ስለነበረ በዚህ ዙሪያ ህዝቡ በሰፊው ተቃውሞውን እያቀረበ ነው ያለው። ታሰበና ይሄ ያልተወሰነ ከህዝቡም ያልተነሳ ጥያቄ ነው። እንደ ችግርም ታይቶ ክልልን ያስጠየቀ ጥያቄ አይደለም ይሄ። እና አስፈጻሚ አካላት የ6 ዞኖች መበተን ተገቢ አይደለም፣ ኢኮኖሚካሊ ተገቢም አይደለም፣ ሌሎች ችግሮች አሉ። እነኚህም ችግሮች መልሶ እያመጣ ያለ ስለሆነ ይህን የሴክተር መስሪያ ቤቶችን የክልል ሴክተር መስሪያ ቤቶችን ብተና እንቃወማለን።
መግለጫው አዲሱን ክልል ከመሰረቱት 1 ልዩ ወረዳና 5 ዞኖች ውስጥ በአንዱ ማለትም በከፋ ዞን የሚንቀሳቀሱትን ፓርቲዎችን ብቻ የሚመለከት ነው። በሌሎች አካባቢዎች የሚንቀሳቀሱትን ፓርቲዎች አቋም ለማካተት ያደረግነው ጥረት ለጊዜው አልተሳካም። በከፋ ዞን የሚንቀሳቀሱትና መግለጫው ያወጡት ፓርቲዎች ግን ጉዳዩን ከወራት በፊት ለፌዴራል መንግስትና ለተለያዩ ተቋማት በደብዳቤና በአካል ማሳወቃቸውን አቶ በጋለ ተናግሯል።
ፌዴሬሽን ምክር ቤት ጠቅላይ ሚኒስትር ቢሮ ብልጽግና ጽሕፈት ቤት ከዚያ እስከ ፌዴራል ተኪዶ በግል በፓርቲዎች ደብዳቤም ከዚያም ባሻገር ሽማግሌዎችም ሁሉ ሄደዋል። ወጣቶችን የያዘ ቡድን ሄዶ አነጋግሯል። ይህንን ቅሬታ እዚያ አቅርቧል። ምላሽ በእርግጥ እስካሁን አልተገኘም።
የደቡብ ክልልን ቀጣይ አከላለል በተመለከተ ከጥቂት ዓመታት በፊት የተካሄደው ጥናትም ከዚህ በኋላ የሚመሰረቱ ክልሎች ከአንድ በላይ ዋና ከተሞች እንዲኖራቸው ምክር ሀሳብ አቅርቧል። ይህ ማለት የክልሉ መስተዳደር ጽሕፈት ቤት፣ የክልሉ ምክር ቤት፣ የክልሉ ሕግ ተርጓሚ አካላትና ሌሎችም መቀመጫዎች የተለያዩ ከተሞች ይሆናል ማለት እንደሆነ መግለጫውን ያወጡት ተቃዋሚዎችም ሆነ የክልሉ መንግስት ይስማማሉ። ልዩነት የተፈጠረው ጉዳይ ግን የክልሉ ስራ አስፈጻሚ መስሪያ ቤቶችም ወደ ተለያዩ የክልሉ ከተሞች እንደሚበተኑ የሚገልጸው መረጃ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ተጠሪ አቶ ጸጋዬ ማሞ እየተሰራ ያለው መጀመሪያ በተቀመጠው አቅጣጫና በተደረሰበት ስምምነት መሰረት እንደሆነ ይናገራሉ።
መጀመሪያም ስንነጋገር የተነጋገር ነው የደቡብ ክልል በነበረው ታሪካዊ ዳራ ሁሉም ሰው ወደ ሐዋሳ እየተመላለሰ አንድ ከተማ ለብቻው እየለማ ሌሎቹ ትን በማለት ሁሉም ወደ አንድ ቦታ እየሄደ ከተማው ያኛው ሲፈጠር ከነበረው በላይ በጣም አደገ፣ ሌሎቹ ግን ወደኋላ ቀሩ። ስለዚህ ሁሉም ከተማ እኔ ማዕከል መሆን አለብኝ የሚል በተለይ በሚዛንና በቦንጋ መካከል በጣም ትልቅ ጭቅጭቅ ነበረ። ከዚህ ተነስተን መጀመሪያ ክልሉ ከመፈጠሩ በፊት አይ መጀመሪያ የከተማው ካልታወቀ አንገባ የሚሉ ወገኖች ነበሩ። የት ነው ክልሉ ማዕከል የሚሆነው ብለው እንደ አጀንዳ የሚያነሱ ነበር። ስለዚህ ሁሉም አካባቢ የተሰበሰብን ሰዎች በወቅቱ ያስቀመጥነው አቅጣጫ ምንድን ነው? በምንም ታምር አንድ ማዕከል አይኖረንም፣ እዛ ማዕከል ይኖረናል፣ ዝርዝሩ ደግሞ በእጅ ይወሰናል፣ በጥናት ይወሰናል ብለን ተስማምተን ወደዚያ የገባ ነው።
በወቅቱ በተቀመጠው አቅጣጫ መሰረት ይተገበራል ያሉትን የከተሞችን አወቃቀር አስረድቷል። አቶ ጸጋይም
ርዕሰ መስተዳድር ለምሳሌ ቦንጋ ላይ እንደሚሆን፣ ፍርድ ቤት ሚዛ እንደሚሆን፣ ይህ እንደተጠበቀ ሆኖ ግን አስፈጻሚውን ራሱን ክላስተር አድርገን በኢኮኖሚ በማህበራዊ በተለያየ ዘርፍ አድርገን በአራቱ ከተጠቀሱ ዋና ዋና ከተሞች እንደምንበትን አስቀድሞ እየተነገረና ሁሉም ተስማምቶ የገባል።
በክልሉ ይተገበራል የተባለውን የብዝሃ ከተሞች አወቃቀር በተመለከተ የጠራ ወይም ግልጽ የሆነ አሰራር እንደዚሁም አካሄድ የለም ሲሉ የተቃዋሚዎቹ ተወካይ አቶ ቦጋለ ተናግሯል።
ብዝሃ ዋና ከተማ በህገ መንግስቱ ውስጥ ትርጉም አልተሰጠውም እና ትርጉም ባልተሰጠበት ይህንን ትርጉም የሚሰጥን የብሔረሰቦች ምክር ቤት አልተቋቋመም እና ትርጉሙንም ህጉንም አውጥተውም ህዝቡም ባልተስማማበትም ይህንንም ህግ እያስፈጸሙም እየተረጎሙም ያሉት ያው ከላይ ያሉ አመራሮች በመሆናቸው ነው።
የክልሉ መንግስት ተጠሪ አቶ ጸጋዬ ማሞ ደግሞ ክልሉ ከአንድ በላይ ከተሞች እንዲኖሩት መወሰኑ በህገ መንግስት የሰፈረና በግልጽ የተወሰነ መሆኑን አስረድተዋል።
አንቀጽ 6 ላይ ክልሉ ብዛ ከተሞች ይኖሩታል፣ ዝርዝሩም በህግ ይወሰናል። ስለዚህ አሁን ያ ነው እየተፈጸመ እንጂ ሌላ የሚደረግ ነገር የለም። ግን አሁን ቦንጋ በአጋጣሚ የተመስተዳድሩ ስላለ ሁሉም አስፈጣሚ እዚህ ቅር የሚለው ወገኖች ናቸው። በነገራችን ላይ ከህገ መንግስት ላይ የትርጉም ጥያቄ ከቀረበ ነው አይደል ወደ ተርጓሚ የምትሄደው? መጀመሪያ መቼ ጭግጅግ ተነስቶ ነው አሁን ያ ተርጓሚ ጉዳይ የሚነሳው? ፎርዛት ማተር ትርጉም ጥያቄ የሚያነሳ ወገን ካለ እኮ አሁን በዚህ ጉባኤያችን ላይ አዋጁንም እናጠቃለን ለዚገት ተብሽ ምክር ቤት ስለምንመሰርት ያኔ ቅሬታ ያለው ወገን ህገ መንግስቱ የትርጉም ችግር አለበት ብሎ ማቅረብ ይችላል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከፋም፣ የሸካ፣ የበንች ሸኮ፣ ዳውሮና ምዕራብ ኦሞ ዞኖች እንዲሁም ኮንታ ልዩ ወረዳን ይዞ መስከረም 20 2014 ዓ.ም በተካሄደ ውሳኔ ያጸደቁትና ህዳር 14 2014 ዓ.ም የተመሰረተ አዲስ ክልል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባችን ደግሞ ወደ ሰሜን ኢትዮጵያ ነው የምናልፈው። 2 ዓመቱን ሊደፍን የተቃረበውን በኢትዮጵያ የፌዴራል መንግስትና ትግራይ ክልልን እያስተዳደረ ባለው ህወሓት መካከል ያለውን ግጭት በዘላቂነት የሚያስቆም የሰላም ድርድር ለማድረግ ዝግጅት እየተደረገ ሲሆን በጦርነቱ ከባድ ውድመት የደረሰባት የአፋር ክልሏ አባላ ከተማ ነዋሪዎችና የሚሊሻ አባላት ለሰላም ዝግጁ መሆናቸውን ይናገራሉ። ሁኔታውን የሚከታተሉ የመሰሉ ተንታኞች ግን ሰላም እንዲሁ በቀላሉ ላይጨበጥ ይችላል ሲሉ ስጋታቸውን ገልጸዋል። በሌላ በኩል በአፋር ክልል በረሃብ ስቃይ ውስጥ የሚገኙ ሰዎች ዓለም አቀፉ ማህበረሰብ እርዳታ እንዲደርስላቸው እየተማጸኑ ነው። ሄነሪ ዊልከንስ ከአባል ያጠናቀረውን ዘገባ ከአጃንስ ፍሬስ ዘገባ ጋር አጠናቅራ ቆንጅታዬ ታቀርበዋለች።
አብዓላ ጭር ያለች ከተማ ነች። በአብዛኛዎቹ ጎዳናዎቿ ላይ የተቃጠሉ መኪናዎችና ሌላውም ጦርነቱ ትቶት ያለፈው ጠባሳ እንጂ ሰው አይታይባቸውም። አብዓላ ባለፈው ታህሳስ ከባድ ውጊያ ተካሂዶባታል። የትግራይ ታጣቂዎች ከተማይቱ ትይዩ ኮረብታ ላይ ሆነው ሰላማዊ ነዋሪዎች ላይ ሲተኩሱ እንደነበረ ነዋሪዎቹ ይናገራሉ። አብዛኛው ነዋሪም ከተማዋን ለቆ ወጥቶ የነበረ ሲሆን የህወሓት ታጣቂዎች ሚያዚያ ውስጥ ከወጡ ወዲህ ጥቂት ነዋሪዎች ተመልሰዋል። ፋራስ ሊያሊ የአፋር ሚሊሺያ መሪ ሲሆን ከህወሓት ጋር በተካሄደው ውጊያ ተካፍሏል። በጦርነቱ አብዓላ ላይ መጠነ ሰፊ ውድመት እንደደረሰ ይናገራል።
አሁን ሰው የሚፈራው ጦርነቱን አይደለም፣ ረሃቡን ነው። የሚበላ ምንም የለም። አንድም ገበያ፣ አንድም መደብር የለም። የተመለሱት ብዙ ቤተሰቦች በከተማዋ ባለው የመሰረታዊ አገልግሎት እጥረት የተነሳ ምን እንደሚያደርጉ ግራ ገብቷቸዋል።
በየቦታው ያሉ ፈንጂዎችም እንደሚያስፈሯቸው ነዋሪዎቹ ይናገራሉ። መኖሪያ ቤታቸው ውስጥ ተትተው ያገኟቸውን ሁለት የከባድ መሳሪያ ተተኳሽ ፈንጂዎች ሁለት ወንዶች ልጆች ለቪኦኤ አሳይተዋል። ቪኦኤ አብዓላ ውስጥና አካባቢዋ ባሉ ከተሞች ያነጋገራቸው ብዙ ነዋሪዎች በፌዴራሉ መንግስትና በትግራይ መካከል ስላለው ፖለቲካ አያገባንም፣ እኛ የምንፈልገው ወደ ሰላማዊ ኑሯችን መመለስ ብቻ ነው ብለዋል። በሌላ በኩል በአፋር ክልል በረሃብ ስቃይ ውስጥ የሚገኙ ሰዎች ዓለም አቀፉ ማህበረሰብ ለእርዳታ እንዲደርስላቸው እየተማጸኑ ናቸው። በከብት እርባታ ይተዳደሩ የነበሩት አብዱ ሮብሶ በኢትዮጵያ የአፋር ክልል በጦርነት ምክንያት ለተፈናቀሉ በተዘጋጀው ጊዜያዊ መጠለያ ውስጥ ሆነው የእርዳታ እህል የጫኑ መኪናዎች ወደ ትግራይ በሚወስደው አቀበታማ መንገድ ላይ ሲጓዙ ግራ በመጋባት ይመለከታሉ። የዓለም የምግብ ፕሮግራም የእርዳታ ጭነት መኪናዎች ወደብ አልባ ወደ ሆነችው ሀገር ዓለም አቀፍ እርዳታዎች ከሚገቡባት ከጅቡቲ ወደ ትግራይ በሚወስደው አቧራማው መንገድ ላይ ቀስ እያሉ ሲያልፉ ረሃብ የጎዳቸው የ50 ዓመት አዛውንት ይህን ምግብ እኛ የማንበላው ወደ ትግራይ የሚሄደው ለምንድን ነው እያሉ ያስባሉ። በኤሬፕቲ የመጠለያ ካምፕ እንደሚገኙት በርካቶች ወንዶች፣ ሴቶችና ሕፃናት ሁሉ ሰውነታቸው በረሃብ ክፉኛ የተጎዳው አብዱ የሚቀምሱት ምግብ በማጣት ለመኖር ትግል ላይ መሆናቸውን ይናገራሉ። ተፈናቃዮቹ እንደሚሉት የዓለም ትኩረት በኢትዮጵያ ፌዴራል ኃይሎችና በህወሓት ተዋጊዎች መካከል በጥቅምት 2013 ዓ ም በተነሳው ጦርነት ምክንያት ውድመት ወደ ደረሰባት ትግራይ በመሆኑ እነሱን የሚያስታውሳቸው የለም። በመጋቢት ወር በመንግስትና በህወሓት መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ ግጭቱ የበረደ ቢሆንም ሰሜናዊው የኢትዮጵያ ክፍል አሁንም በሚሊዮን የሚቆጠሩ ሰዎችን አስቸኳይ እርዳታ ፈላጊ እንዲሆኑ ባደረገው ሰብአዊ ቀውስ ውስጥ ይገኛሉ። ሁለቱ ወገኖች 21 ወራት ያስቆጠረው ጦርነት እንዲቆም ለመደራደር ዝግጁ መሆናቸውን አስታውቀዋል። የኢትዮጵያ መንግስት በድርድሩ የሚካፈለውን ኮሚቴ ማቋቋሙን ባለፈው ሰኔ ያስታወቀ ሲሆን ህወሓትም ይህንኑ እንደሚያደርግ ገልጿል። የህወሓት ቃል አቀባይ ፍስሐ አስገዶም ግን በአሁኑ ሰዓት ድርድሩ ይካሄዳል የሚል ተስፋ እንደሌላቸው ተናግረዋል።
I cannot say that today because at that time we were told by interlocutors countries like the United States, the African Union, all of them.
ዛሬ ላይ ሆኜ ድርድሩ ይካሄዳል ማለት አልችልም። ምክንያቱም ሸምጋዮቹ ማለትም ዩናይትድ ስቴትስ፣ የአፍሪካ ህብረትና ሌሎቹ ሁሉም መሰረታዊ አገልግሎቶች በጣም በአፋጣኝ እንደሚቀጥሉ ነግረውን ነበር። እኛም በቀናት ሳይሆን በሰዓታት ውስጥ አንድ እንቅስቃሴ ይኖራል ብለን ጠብቀን ነበር። አሁን ግን የአዲስ አበባው መንግስት ያን ላለማድረግ የወሰነ ነው የሚመስለው።
በጥር ወር ህወሓት አብዱና ቤተሰቦቻቸው ይኖርበት የነበረውን ከትግራይና አፋር ክልል ድንበር በ60 ኪሎ ሜትር ርቀት ላይ የምትገኘውን አባላ ከተማን በቦምብ በመደብደቡና ወደ አፋር ክልል ገፍቶ በመግባቱ መኖሪያቸውን ጥለው ለመሰደድ ተገደዋል። ቀናት ከፈጀ የእግር ጉዞና የሰዓታት የመኪና መንገድ በኋላ አብዱ እንዲሁም 22 ልጆቹ ለኤርፒቲ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው አፍዴራ ከተማ ላይ መጠለያ ስፍራ ደረሱ። በሚያዝያ ወር ህወሓት ከአፋር መውጣቱን ተከትሎ የክልሉ ባለስልጣናት ተፈናቃዮች ወደ የቤታቸው እንዲመለሱ ነግረው እርዳታ እንደሚደረግላቸው ቃል በመግባታቸው አብዱና ቤተሰቦቻቸው ወደ ኤርፒቲ ተመለሱ። እስካሁን ግን እርዳታውን በመጠባበቅ ላይ ናቸው። ለጥሪው ምላሽ ሰጥተናል። አሁን ግን እዚህ ያለነው ያለምንም ነገር ነው ይላሉ አብዱ። ምን ጥፋት አጠፋን ሲሉም ይጠይቃሉ። የኤርፒቲ ነዋሪዎች እጅግ ከሚያቃጥለው ፀሐይ ለመዳን ከዋናው መንገድ ወጣ ብሎ በደረቀ ወንዝ ዳር በሚገኙ ዛፎች ላይ ላስቲኮችን ዘርግተው ይጠለላሉ። የምሳ ሰዓት መዳረሻ ቢሆንም እሳት አይለኮስም። ህፃናት ከዛፍ የተሰበሰቡ ፍሬዎችን ይበላሉ። አቅም የሌላቸው ደግሞ ይተኛሉ። የ28 ዓመቷ ከብት አርቢ አልዲም አብደላ ለትግራይ እርዳታ የጫኑ የጭነት መኪናዎች በዚህ ያልፋሉ። እኛስ ምን ጥፋት አጥፍተናል? ለምንድን ነው እርዳታ እዚህ የማይመጣልን? እኛም እኮ ተርበናል ስትል ተቃውሞዋን ትገልጻለች። ትግራይ ክልል ውስጥ የቴሌኮሙኒኬሽንስ፣ የባንክ አገልግሎቶችና የነዳጅ አቅርቦት እንዲቋረጥ ሰብአዊ እርዳታ እንዳይደርስ አድርጓል ሲሉ ፌዴራል መንግስቱን የሚከሱ አሉ። ተንታኞች ደግሞ እነዚህ መሰረታዊ አገልግሎቶች ሳይቀጠሉ የሰላም ድርድር የሚጀመር አይመስልም በሚለው ይስማማሉ። አገልግሎቶቹ ቢቀጠሉም እንኳን መፈታት ያለባቸው ሌሎች መሰናክሎች እንደሚኖሩ ተንታኞቹ ይናገራሉ። አንዱ የትግራይ ታጣቂ ብዛትና በኢትዮጵያ መንግስት ላይ ጦርነት ለማካሄድ ያለው አቅም ጉዳይ መሆኑን ይጠቅሳሉ። ቢሮ ቤልጅግ የሆነው የቀውስ ጉዳዮች ተቋም ኢንተርናሽናል ክራይሲስ ግሩፕ ተንታኙ ዊሊያም ዴቪሰን
It's not clear that Tigray's leadership or its people would be willing to accept the downsizing.
የትግራይ መሪዎችም ይሁኑ ህዝቡ ሰራዊቱን ለመበተን አይደለም ለመቀነስ እንኳን ፈቃደኛ ይሆኑ እንደሆነ አይታወቅም። በዚያው መጠን ደግሞ የፌደራል መንግስቱ ትግራይ እንዲህ ያለ ግዙፍ ቁጥርና አቅም ያለው ተዋጊ ይዛ በፌደሬሽኑ በፖለቲካ ስርዓት ውስጥ ሙሉ በሙሉ ተሳታፊ እንድትሆን ይቀበላል ወይ? ያም ግልጽ አይደለም።
ህወሓት ትግራይን ከኢትዮጵያ ገንጥሎ ሀገር ለማድረግ እንደሚሞክር ተናግሮ እንደነበር ሲታወስ ኢትዮጵያ የሚገኙት ተንታኝ ኪራም ታደሰ እርሱ ጥሩ ሐሳብ አይመስለኝም ብለዋል።
I think it's not a realistic option. We can simply take even Eritrea in practice.
እሱ የሚሆን ወይም የሚያስኬድ አማራጭ አይመስለኝም። ኤርትራን እንመልከት። ከ30 አመታት ገደማ በፊት ከኢትዮጵያ ተገንጥላ ያሳለፈችው ጊዜ ሰላማዊ የሚባል አይደለም።
አጨቃጫቂውን የምዕራብ ትግራይ አካባቢ ማንኛው ወገን ያስተዳድራል የሚለውም በሚካሄደው ድርድር አንዱ አብይ ጉዳይ እንደሚሆን ተንታኞቹ ይናገራሉ። ቪኦኤ የኢትዮጵያን መንግስት ባለስልጣናት ለማነጋገር ጥያቄ አቅርቦ መልስ አላገኘም። ለማቀፍ እርዳታውን አስመልክቶ ሙስጠፋ አሊ ባኮ ህወሓት በውጪ የሚገኙ የትግራይ ተወላጆችንና እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ገዢ ፓርቲ ሆኖ በቆየበት 27 ዓመታት ውስጥ የገነባውን ዓለም አቀፍ ትስስር እንዴት መጠቀም እንዳለበት ያውቃል ይላሉ። የ45 ዓመቱ አዛውንት አክለው ትግራይ ጠንካራ አመራር አለው፣ እኛ አፋሮች ግን የለንም ሲሉ ዓለም አቀፉ ማህበረሰብ የሚያደርስባቸውን መገለል ይገልጻሉ። በኢረብቲ አንዳንዶች በባዶ ሆዳቸው ነው የሚተኙት። ሰዎች መድኃኒት የላቸውም፣ ምግብና ውሃም የላቸውም። ሆኖም በኢትዮጵያ የዓለም ምግብ ድርጅት ተወካይ የሆኑት ክላውዲ ጂፕዳር የዓለም የምግብ ድርጅት በአፋር ክልል ምግብ ያለማቋረጥ እያዳረሰ ነው። በእርግጥ አንዳንዴ ብዙ የሚወራበት ጉዳይ አይደለም፣ ግን እየተደረገ ነው ሲሉ ይገልጻሉ። በሰሜን ኢትዮጵያ የሚገኙት ትግራይ፣ አፋርና አማራ ክልሎች በአጠቃላይ ከ13 ሚሊዮን ሰዎች በላይ የምግብ እርዳታ የሚያስፈልጋቸው መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። በሐምሌ ወር የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ባወጣው ሪፖርት አሳሳቢ ደረጃ ላይ በሚገኝ የምግብ እጥረትና የተመጣጠነ ምግብ ችግር የአፋር ክልል አደገኛ ሁኔታ ውስጥ መሆኑን የገለጸ ሲሆን ይህ ድርቅ፣ ግጭት፣ መፈናቀል፣ የገበያ አቅርቦት አለመኖርና የምግብ ዋጋ በከፍተኛ ሁኔታ መጨመር ተደማምረው ያስከተሉት ነው ሲል አስታውቋል። ወደ ተከታዩ ዘገባ ስናልፍ ደግሞ ለጋዜጠኞች ደህንነት የሚሟገተው ሲፒጄ ከሳህራ በታች ካሉ የአፍሪካ ሀገሮች ጋዜጠኞችን በማሰር ትልቁን ስፍራ ከሚይዙት መካከል ኢትዮጵያ ከኤርትራ ጋር በደረጃ ትልቁን ስፍራ መያዟን አስታውቋል። ፍሬድ ካርተር ከአዲስ አበባ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ለጋዜጠኞች ደህንነት የሚሟገተው ሲፒጄ ከሳህራ በታች ካሉ የአፍሪካ ሀገሮች ጋዜጠኞችን በማሰር ትልቁን ስፍራ ከሚይዙት መካከል ኢትዮጵያ ከኤርትራ ጋር በደረጃ ትልቁን ስፍራ መያዟን አስታውቋል። የትግራዩ ግጭት ከተጀመረበት ጥቅምት 2013 ጀምሮ ኢትዮጵያ ውስጥ ቢያንስ 63 ጋዜጠኞችና የሚዲያ ሰራተኞች መታሰራቸውን ከሲፒጄ የወጣው አዲስ ሪፖርት አመልክቷል። በዓለም አቀፍ ደረጃ የጋዜጠኞችን የሚዲያ ነጻነት የሚከታተለው ተሟጋቹ ቡድን ኢትዮጵያ ጋዜጠኞችን በማሰር ከሳህራ በስተደቡብ ካሉ አገሮች ቀዳሚ ከሆነችው ኤርትራ ጋር ያስተካክላታል ብለዋል። አሁን የፌዴራል መንግስቱን እየተዋጋ በሚገኘው ህወሓት የበላይነት ይመራ በነበረው የቀደመው መንግስት የሚዲያ ስራዎች ላይ ቅድመ ምርመራ ወይም ሳንሱር በማድረግ ኢትዮጵያ የረጅም ጊዜ ታሪክ ያላት መሆኑንም ሲፒጄ አስታውቋል። የአሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት እንደ አውሮፓ አቆጣጠር 2018 ገደቦችን ለማቅለልና ሀሳብ በነጻነት የሚገለጽበትን አዲስ ዘመን ለማምጣት ቃል ገብተው ነበር። ይሁን እንጂ የመብት ተሟጋች ድርጅቶች የትግራዩ ግጭት ከተጀመረ ወዲህ በርካታ ጋዜጠኞች እስር፣ ዛቻና ጥቃት የደረሰባቸው መሆኑን በመግለጽ የሚዲያ ሁኔታ እያሽቆለቆለ መምጣቱን ዘግበዋል። ከጥቅምት 2013 ዓ.ም ጀምሮ የአገር ውስጥ ጋዜጠኞች አወዛጋቢ በሆነ ሁኔታ መገደላቸውን ለኒውዮርክ ታይምስ እና ዘኢኮኖሚስት የሚሰሩት ሁለት ጋዜጠኞች ከአገር እንዲባረሩ መደረጉም ተመልክቷል። ህወሓት መቀሌን መልሶ ከተቆጣጠረበት ሰኔ 2013 ዓ.ም ጀምሮ ያለ ስልክና የኢንተርኔት አገልግሎት የምትገኘው ትግራይን ጨምሮ በአገሪቱ በርካታ የመገናኛ ዘዴዎች የተዘጉ መሆኑን ተገልጿል። ከሳህራ በታች ባሉ የአፍሪካ አገሮች የሲፒጄ ተወካይ የሆኑት ሙቶኪ ሙሞ የታሰሩት ጋዜጠኞች ስለ ጦርነቱ ከዋናው የመንግስት ትረካ የተለየ ዘገባዎችን የሰሩ መሆኑን ይናገራሉ።
Some journalists have also been targeted due to perceptions that their work might face.
አንዳንዶቹ ጋዜጠኞች ስራቸው የተወሰኑ የፖለቲካ ቡድኖችን ሊጠቅም ይችላል ተብሎ ስለታሰበ ኢላማ ተደርገዋል። በእነኚህ ሁሉ ሁኔታዎች ውስጥ ግን እኛ የምንለው እነኚህ ስሮች የሚያሳዩት የጋዜጠኝነትና የትችት ስራ ከወንጀል ድርጊቶች ጋር እየተንታታ መሆኑን ነው። ያ ደግሞ በጣም አደገኛ ነው።
አንዳንዶቹ ጋዜጠኞች ስራቸው የተወሰነ የፖለቲካ ቡድኖችን ሊጠቀም ይችላል ተብሎ ስለታሰበ ኢላማ ተደርገዋል። በእነዚህ ሁሉ ሁኔታዎች ውስጥ ግን እኛ ልንናገር የምንችለው እነዚህ እስሮች የሚያሳዩት የጋዜጠኝነትና የትችት ስራ ከወንጀል ድርጊቶች ጋር እየተምታታ መሆኑን ነው። ያ ደግሞ በጣም አደገኛ ነው ብለዋል ሙቶኪ። ለጋዜጠኞች ደህንነት የሚሟገተው ሲፒጄ የመዘገባቸው ቢያንስ 8 ጋዜጠኞችና የሚዲያ ሰራተኞች አሁን በእስር ላይ እንደሚገኙ ተመልክቷል። አብዛኞቹ እስሮች የሚፈጸሙበት መንገድ ተመሳሳይነት ያላቸው መሆኑን የገለጸው ሲፒጄ ጋዜጠኞቹ ምንም ክስ ሳይመሰረትባቸው ባለስልጣናት ረጅም የምርመራ ጊዜ የተጠበቁባቸው ለበርካታ ሳምንታት እንደሚቆዩ አመልክቷል። የኢትዮጵያ መንግስት ጋዜጠኞችን ኢላማ እንደማያደርግ፣ ፖሊስ ተገቢውን አሰራርና ሂደቱን ተከትሎ እንደሚሰራና የሚታሰሩትም የአገሪቱ የሚዲያ ህግን የጣሱት ብቻ እንደሆኑ ገልጾ ቀደም ሲል በሰጠው መግለጫ የቀረበበትን ክስ አስተባብሏል።
ወደ ዩናይትድ ስቴትስ እንመለስ። ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ከታይዋን የፖለቲካ መሪዎች ጋር ዛሬ ረቡዕ ዋና ከተማይቱ ታይፔ ላይ ተገናኝተዋል። በአፈ ጉባኤዋ ጉብኝት በእጅግ የተበሳጨችው ቻይና ቁጣዋን ለማሳየት የግዛቴ አካል ነች በምትላት ታይዋን ድንበር አካባቢ ወታደራዊ እንቅስቃሴዎችና ልምምዶችን አድርጋለች። የቪኦኤው ማይክል ብራውንን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ፕሬዚደንት ሳይ ኢንግ ዌን ለማግኘት ትናንት ማክሰኞ አመሻሹ ላይ ታይዋን ገብተዋል። ፖሎሲ በ25 ዓመት ውስጥ ራሷን የምታስተዳድረው አንድ ሴት ለመጎብኘት የመጀመሪያዋ ከፍተኛው ባለስልጣን ሆነዋል።
ቻይና የታይዋንን ተሳትፎና የተወሰኑ ስብሰባዎች ላይ እንዳትካፈል ከፊቷ እንደቆመችው ሁሉ ወደ ታይዋን የሚመጡ ሰዎችንም መንገድ መዝጋት የሌለባት መሆኑን በግልጽ እንደምትገነዘብ ተስፋ አደርጋለሁ። ይሄ የወዳጅነት የድጋፍ ማሳያ እንዲሁም ደግሞ እንዴት አድርገን በትብብር አብረን የተሻለ ስራ መስራት እንደምንችል የምንማርበት መንገድ ነው። እና ያው እኔ አፈጉባኤ ስለሆንኩ ወይም ሰበብ ፈልገው እንደሆነ አላውቅም ትልቅ ጫጫታ ፈጥረዋል። ምክንያቱም ወንዶች ሲመጡ ምንም ነገር አላሉም ነበራ።
በጉብኝቱ ወቅት ፕሬዝደንት ሳይ አፈጉባኤዋ ፖሎሲ ለደሴቲቱ ግዛት ላደረጉት አስተዋጽኦ የሜዳይ ሽልማት ሰጥተዋል። ፖሎሲ ቆየት ብሎ በምክር ቤቱ ባሰሙት ንግግር የታይዋን ጥሩ ወዳጅ ተብለው በመጠራታቸው ትልቅ ክብር የተሰማቸው መሆኑን ተናግረዋል። አክለውም እሳቸውና አብረዋቸው የሄዱት የምክር ቤቱ ልዑካን አባላት ወደ ታይዋን የመጡት የተለየ ዓላማ ይዘው መሆኑን ሲገልጹ እንዲህ ብለዋል።
On our visits on congressional delegations, we have three purposes. One is security. Security for our people.
እንደ ምክር ቤት ልዑካን በመናደርገው ጉብኝታችን ሶስት ዓላማዎች አሉን። አንደኛው ደህንነት ነው። ደህንነት ለሰዎቻችን፣ ደህንነት ለዓለም አቀፍ ማህበረሰብ። ሁለተኛው ብልጽግናን እስከተቻለ ድረስ ማስፋፋት የሚያስችል የምጣኔ ሀብት ጉዳይ ሲሆን ሶስተኛው ደግሞ የመልካም አስተዳደር ጉዳይ ነው።
ቻይና የፖሊሲን ጉብኝት የተመለከተችው በተለየ መንገድ ነው። ማክሰኞ ምሽቱን በደሴቲቱ ታይዋን ዙሪያ ተከታታይና የተቀናጀ ወታደራዊ እንቅስቃሴዎችን አካሂዳለች። ይህን ያደረገችው ዩናይትድ ስቴትስ በቅርቡ በታይዋን ጥያቄ የወሰደችውና እየጨመረ መጥቷል ያለችውን አሉታዊ ስትል የጠራችውን ድርጊት ለመበቀል ነው። የታይዋን ንጻነት በሚል መገንጠል የሚፈልጉ የተገንጣዮችን እንቅስቃሴ አስመልክቶ ቻይና ከባድ ማስጠንቀቂያ ሰጥታለች። የባይደን አስተዳደርና ፖሊሲ ዩናይትድ ስቴትስ የአንድ ቻይና ፖሊሲ ተብሎ ለሚጠራው የቤጂንግ ፖሊሲ መከበር ያላቸውን ቁርጠኝነት የገለጹ ቢሆንም ታይፔይ ኢመደበኛና የመከላከያ ግንኙነት እንዲኖራት ይፈቅዳሉ። የዋይት ሀውስ ቤተ መንግስት ብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ይህንኑም አቋም ሲገልጹ የሚከተለውን ተናግረዋል።
We said we do not support Taiwan independence. And we said, as I said again yesterday, that we expect cross-strait differences to be resolved.
የታይዋንን ንጻነት አንደግፍም ብለናል። ልክ ትናንት እንደግሜ እንደተናገርኩት ድንበር ተሻጋሪ ልዩነቶች መፈታት ያለባቸው በሰላማዊ መንገድ ነው። ይህንን ባለፈው ሳምንት በፕሬዝዳንት ባይደንና ፕሬዝዳንት ሺ ጋር በተደረገው የስልክ ንግግር ጨምሮ ከህዝባዊት ቻይና ሪፐብሊክ ከፍተኛ ባለስልጣናት ጋር ተነጋግረንበታል።
ይሁን እንጂ ፖሎሲ ፕሬዝደንት ባይደን አስፈላጊ ንግግሮችን አስቀድሞ በማካሄድ የተሳካ ስራ ሰርተዋል ብለው የተናገሩላቸውና ቀደም ሲል በሲንጋፖርና ኳላላምፑር ያደረጉት ጉብኝት በቻይናው ጉብኝታቸው ላይ ጥላውን አጥልቶበት ከሆነ ግልጽ አለመሆኑ ተመልክቷል።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት የአሜሪካ ድምጽ ስርጭት እንደቀጠለ ነው። ተከታዩ ቅንብራችን የሚሆነው ደግሞ ዲሞክራሲ በተግባር ነው። ዩናይትድ ስቴትስ በቅርቡ አፍጋኒስታን ውስጥ የአልቃይዳውን መሪ በመግደል በቡድኑ ላይ የወሰደችው እርምጃ ለሽብር ቡድኑ ታላቅ ሽንፈት ነው። ይሁንና እርምጃው በመካከለኛው ምስራቅ፣ አፍሪካና እስያ ውስጥ ባለው የሽብር እንቅስቃሴ ላይ ምን አይነት ተጽዕኖ ያሳድር ይሆን? ይህ በመሳካቱ ከሌሎች ማናቸውም ሽብር ስጋቶች ላይ አይናችንን አናነሳም አንዘናጋም ሲል እርምጃውን ተከትሎ ዋይት ሀውስ በሰጠው መግለጫ አመልክቷል። ዓለም አቀፍ ሽብርተኝነትን የሚያጠኑ ተንታኞችን በበኩላቸው ዩናይትድ ስቴትስ ንቃት ያልተለየው ክትትል ማድረግና በትዕግስት መጠበቋን መቀጠል አለባት ይላሉ። የአሜሪካ ድምጽ ዘጋቢ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ዋይት ሃውስ እንዳስታወቀው ተለይቶ በተነጣጠረው የማጥቃት ርምጃው የአልቃይዳውን መሪ አይማን አልዛዋሪን ስለመግደሉ አረጋግጧል።
We have eliminated the emir of al-Qaeda.
የአልቃይዳውን መሪ አስወግደናል። ባይደን ነበሩ አስተዳደራቸው የሰደውን ርምጃ ለአሜሪካ ሕዝብ በገለጹበት ወቅት ይህን ያሉት። ይሁን እንጂ የዚህን የክፋት ሥራ ቡድን መሪ መግደል በሽብር ቡድኑ ሊቃጡ የሚችሉ የወደፊት ጥቃቶች ሙሉ በሙሉ እንደማያስወግድ ግን ዋይት ሃውስ አመልክቷል።
They're in North Africa, they're in the Sahel, they're throughout the Middle East, they're in Yemen.
ሰሜን አፍሪካ፣ ሳህል፣ መላው መካከለኛው ምስራቅና የመን ውስጥ አሉ። ትኩረታችንን አፍጋኒስታን ላይ ማድረጋችንን እገነዘባለሁ። በተቀረው ዓለም ላይ ሊኖረን የሚገባ ትኩረት አናቋርጥም።
ኦሳማ ቢላደን ቡድኑን ካቋቋመበት እንደ አውሮፓውያን ዘመን አቆጣጠር ከ1988 አንስቶ ላለፉት በርካታ አስርታት አልቃይዳ መቻቻልን ባራቀና በዩናይት ስቴትስና በእስራኤል ላይ ጥላቻን በሚያቀነቅን እንዲሁም የእስልምናን ሃይማኖት በተዛባ ጥብቅ አተረጓጎም የሚስማሙ በርካቶችን በማሰባሰብ ቅርንጫፎችን ሲመሰርት ቆይቷል።
may not be actively operationally planning an attack on US soil but ideologically
Al-Qaeda በዩናይትድ ስቴትስ ምድር ላይ ጥቃት ለመሰንዘር እያቀደና የተንቀሳቀሰ ላይሆን ይችላል። ሆኖም ከዩናይትድ ስቴትስ ሪዮት ዓለማዊ መልከታ በተቃርነው መንቀሳቀሱን ግን ይቀጥላል። ለዚህም ነው ያ ዑነታ ለንዘነጋው የማይገባ የሚሆነው።
ይህም በተለይ ብዙ አጋሮችም ባፈራበት አፍሪካ ተንታኙ ያስረዳሉ።
My advice to Biden and to the American government is that yes, okay, we can
ለባይደን እና ለዩናይትድ ስቴትስ መንግስት የመመክረው እርግጥ ነው የቡድኑን አመራር መደምሰስ እንችላለን። ነገር ግን ያ ሽብርተኝነትን ከመዋጋት አንጻር በጣም ትንሹ ነው። ዋናው ትኩረት ሽብርተኝነትን እንዲስፋፋ የሚያመቻቹና ከለላ የሚሆኑትን ፖለቲካዊና ኢኮኖሚያዊ ጉዳዮች መፍታት ላይ መሆን አለበት።
ይሁን እንጂ የአልዛዋሪ ሞት በእነኚህ ቡድኖች ላይ ተጽዕኖ ማሳደሩ አይቀርም። እንደ ቢላደን ተከታዮቹ የሚያወድሱት ልዩ ግርማ ሞገስ ባይኖረውም ጥብቅ ዲሲፕሊን የተካነ የቡድኑ መሪ ነበር።
Zawahiri was effective in kind of keeping this broader network of affiliates, franchise groups and
Zawahiri እንደምታውቁት ይህን በሰፊው የተሳሰረ የሽብር መረብና የተለያዩ ቅርንጫፎች ቡድኖችን ግንኙነት ከሳህል እስከ አፍሪካ ቀንድና ከዚያም ባሻገር አስተሳስሮ አንድ ላይ በማቆየቱ ተሳክቶለት ነበር። ምናልባትም በሽብር ስራው ትልቁ ድርሻው በአረቡ ዓለም በርካታ የተቃውሞ ለውጦች እየተካሄዱ ባሉበት ወቅት እና ጽንፈኛው እስላማዊ መንግስት በገነነበት ሰዓት ሳይቀር የፈጠሩትን የግንኙነት መረብና ጥምረቶች ጠብቆ ማቆየቱ ያ ይመስለኛል ትልቁ ክንውኑ።
ከዚህስ ቀጥሎ ምን ይኖራል? እዚህ ላይ ፕሬዝዳንቱ አቋማቸው ግልጽ ነው።
My administration will continue to
አስተዳደሬ ሁኔታዎችን በጥንቃቄ መከታተልና ከአልቃይዳ የሚመጡትን የጥቃት ዛቻዎች ከየትም ይነሱ ከየት በሚገባ ተከታትሎ ዳር ማድረሱን ይቀጥላል።
ተንታኞቹም በተለይ ትዕግስት በማስፈለጉ ላይ በተመሳሳይ ይስማማሉ።
These groups are patient and they're highly capable.
እነኚህ ቡድኖች በትዕግስት መቆየትን ያውቁበታል። ከፍተኛ ችሎታም አላቸው። ስለሆነም እንደ አንዳች ሁከተኞች ወይም በአንድ ወቅት ነበሩ እንደሚባሉ ቡድኖች አድርጎ ማየት ስህተት ነው የሚሆነው። እርግጥ ነው ታላቅ የኃይል ውድድር ውስጥ በሚገኙት ሩሲያና ቻይና ላይ ትኩረት ማድረግ እንደሚያስፈልግ እረዳለሁ። ይሁንና በዓለም አቀፍ ሽብርተኝነት ላይ የተያያዘውን ዘመቻ ቸል ለማለት ግን ባንቻኮል ይበጃል።
አልቃይዳ እንደ አውሮፓውያን የዘመን አቆጣጠር በ1993 ዓ.ም በዓለም አቀፉ የንግድ ማዕከል ህንጻ ላይ ለመጀመሪያ ጊዜ ባደረሰው ጥቃት 6 ሰዎችን ገደለ። በዚያ ወቅት በአንጻራዊ ሁኔታ ብዙም ዕውቅና የሌለው ቡድን ነበር። ይህ ታዲያ እንደ አውሮፓውያን የዘመን አቆጣጠር መስከረም 11 2001 ዓ.ም ያደረሰውንና በሺዎች የተገደሉበት መጠነ ሰፊ የሽብር ጥቃት እስከፈጸመበት ጊዜ ብቻ ነበር የዘለቀው።
ተከታዩ መሰናዷችን ደግሞ አሜሪካና ህዝቧ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለግማሽ ምዕት ዓመት ጽንስን ማስወረድን በሀገር አቀፍ ደረጃ ህጋዊ አድርጎ የቆየውን የራሱን ውሳኔ ሮና ዌድን የሻረ ሲሆን ይህን ተከትሎ አንዳንድ ክፍለ ግዛቶች ወዲያውኑ ጽንስ ማስወረድን የሚከለክሉ ህግጋትን ደንግገዋል። አንዳንድ የአሜሪካ ኩባንያዎች ታዲያ ጽንስ ማቋረጥ የሚፈልጉ ሰራተኞቻቸው ክልክል ከሆኑባቸው ክፍለ ሀገራት አገልግሎቱን ማግኘት ወደሚችሉበት ሌላ የሀገሪቱ አካባቢ ለመሄድ የሚያስችላቸውን የጉዞ ወጪ እንደሚሸፍኑላቸው አስታውቀዋል። ይህ እንዴት ነው የሚከናወነው? በአንዳንዶቹ ክፍለ ሀገርስ በወንጀል ሊያስጠይቅ ይችል ይሆን? ይህን ጉዳይ የቪኦኤ ካሮላይን ፕሮሲቲ ባጠናቀረችው ዘገባ ተመልክተዋለች። ቆንጂታዬ ለዛሬ አሜሪካና ህዝባ እንደሚከተለው አሰናድተዋለች።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለግማሽ ምዕተ ዓመት ጽንስ ማስወረድን በሀገር አቀፍ ደረጃ ህጋዊ አድርጎ የቆየውን የራሱን ውሳኔ ሮ ቪ ዌድን መሻሩን ተከትሎ አንዳንዶቹ ክፍለ ግዛቶች ወዲያውኑ ነው ጽንስ ማስወረድን የሚከለክሉ ህግጋት ስራ ላይ ያዋሉት። አንዳንድ የአሜሪካ ኩባንያዎች ታዲያ ጽንስ ለማስወረድ የሚወስኑ ሴት ሰራተኞቻቸው ጽንስ ማቋረጥ ህጋዊ ወደሆነባቸው ክፍለ ሀገሮች ሄደው አገልግሎቱን ለማግኘት የሚጠይቀውን የጉዞ ወጪ እንሸፍናለን ሲሉ አስታውቀዋል። ግዙፉ ስታርበክስ ኩባንያ እንዲያውም ለሴት ሰራተኞቹ የጤና ዋስትና ጥቅማችሁ የጽንስ ማስወረድ አገልግሎት ለማግኘት ወደ ሌላ ክፍለ ግዛት ብትሄዱ የሚያስፈልጋችሁ የጉዞ ወጪ በጤና ዋስትናችሁ ይሸፈናል በማለት ያስታወቀው ፍርድ ቤቱ ሮ ቪ ዌድን የሻረበትን ውሳኔ ከማስተላለፉ በፊት ነበር። ፕሮክተር ኤን ጋምብል የተባለው ሌላው ግዙፍ ኩባንያም ተመሳሳይ እርምጃ ወስዷል። ይህ ኩባንያ ፊትም የአካል ንቅለ ተከላ ሕክምናና ሌሎችም ሕክምናዎች የሚያስፈልጓቸው ሰራተኞች ሕክምናውን ለማግኘት ከሚኖሩበት ወደ ሌላ ቦታ መሄድ ሲኖርባቸው የሚያስፈልጋቸውን የጉዞ ወጪ ሲሸፍን ቆይቷል። አሁን ደግሞ ከሚቀጥለው ዓመት ጀምሮ ሰራተኞቹ የሚያስፈልጋቸውን ሕክምና የሚሰጣቸው ሐኪም ካሉበት ቦታ በ50 ማይል ርቀት ውስጥ ማግኘት የማይችሉ ከሆነ ወጪያቸውን እንሸፍናለን ሲል ቃል ገብቷል። ታዲያ የጽንስ ማስወረድ ሕክምና አገልግሎት ለማግኘት ወደ ሌላ ቦታ መጓዝ የሚፈልጉ ሴቶች ከመስሪያ ቤታቸው የመጓጓዣ ወጪ ሲቀበሉ ማንነታቸው በሚስጥር ይያዛል። ቴክሳስ ጽንስ ማስወረድን የሚከለክል ሕግ መደንገጓን ተከትሎ ሴልስፎርስ የተባለው የሶፍትዌር ኩባንያ ቴክሳስ ውስጥ ያሉትን ሰራተኞቹን ወደ ሌላ አካባቢ መዛወር እንደሚችሉ አስታውቋቸዋል። የቴክሳሱ የጽንስ ማስወረድ እገዳ ሕግና የሌሎችም ክፍላተ ሀገር ሕግጋት ጽንስ የማስወረድን ተግባር የሚረዳና የሚያበረታታ ማናቸውም አካል በወንጀል ይጠየቃል የሚሉ ሲሆን፣ ይህ ታዲያ የጤና ዋስትና ኩባንያዎችንና የኩባንያዎች ኃላፊዎችን ሊጨምር እንደሚችል አንዳንዶች ይናገራሉ። በሰራተኞች የጤና ጥበቃ ጥቅሞች ሕግ ታዋቂ ባለሙያ የሆኑት ካትሪን ባኬት ሲያስረዱ እንዲህ ብለዋል።
We're already beginning to see some of these criminal statutes looked at to see whether they are
ከነዚህ ወንጀለኛ መቅጫ ህግጋት ውስጥ አንዳንዶቹ ግልጽ ያለመሆናቸው የተነሳ ስራ ላይ ለመዋል ይችላሉ ወይስ አይችሉም የሚለው ጥያቄ ከወዲሁ እየተነሳ መሆኑን እያየን ነው።
የጤና ዋስትና ኩባንያዎች አገልግሎቱን የሚሰጡበት ክፍለ ሀገር ህግ ተገዢ ናቸው። በመሆኑም ጽንስ ለማስወረድ ወደ ሌላ ክፍለ ሀገር የሚሄዱ ሰራተኞችን ወጪ መሸፈን በክፍለ ሀገሩ ህግ ሊከለከል እንደሚችል አንዳንድ የጉዳዩ አዋቂዎች ይናገራሉ። በኬስ ዌስተርን ዩኒቨርሲቲ የጤና ነክ ስነ ምግባር መምህርና የጤና ጥበቃ ቁጥጥር ባለሙያው ጠበቃ ማክስዌል ሜልማን ኩባንያዎች ጽንስ የማስወረድ አገልግሎት ለማግኘት ወደ ሌላ አካባቢ ለሚሄዱ ሰራተኞቻቸው የገንዘብ ድጋፍ ሲያደርጉ ራሳቸውም ይጠቀማሉ ይላሉ።
But they also, you know, you have to realize this is economically in their own self-interest, right? Because it's much cheaper to pay.
ለራሳቸውም ቢሆን ከወጪ አንጻር ሲያዩት ይሄኛው እንደሚሻላቸው ይገነዘባሉ። ምክንያቱም አንዲት ሰራተኛ ስትጸንስ ከርግዝናዋ ጋር ተያይዞ ከሚመጣው የሕክምና ወጪ ይልቅ ወደ ሌላ ክፍለ ግዛት ሄዳ ጽንሱን እንድታስወርድ $500 መስጠቱ ያዋጣቸዋል።
ዲክስ የተባለው የስፖርት ቁሳቁስ መደብር ዋና ስራ አስፈጻሚ ሎረን ሆበርት በሚኖሩበት ክፍለ ግዛት ጽንስ የማቋረጥ አገልግሎት ክልክል በመሆኑ አገልግሎቱን ወደሚያገኙበት ወደ ሌላ ክፍለ ግዛት ለሚሄዱ ሰራተኞች እስከ $4,000 የሚሆነውን የጉዞ ወጪ እንሸፍናለን ብለዋል። ይህን ውሳኔ የሚቃወሙ እንዳሉም ያምናሉ። ይሁን እንጂ ለዲክስ እና ለሌሎች መሰል የንግድ ተቋማት ውሳኔው ኩባንያዎቻቸው ከሚከተሉት መርህ ጋር የሚጣጣም መሆኑን ነው ጠበቃ ካትሪን ባኬት የሚያስረዱት።
And it may have something to do with their diversity, equity, and inclusion initiatives, where they don't want to be seen.
የሰራተኞቻቸውን ስብጥር፣ ፍትሃዊ አያያዝና አካታችነትን በሚመለከት ከሚከተሉት ፖሊሲ ጋር የተያያዘ ሊሆንም ይችላል። ማለትም ጉዳዩን ዳር ቆሞ የሚመለከቱ እንዳልሆኑ ለሰራተኞቻቸውም ለደንበኞቻቸውም ለማሳየት ሊፈልጉ ይችላሉ።
አሰሪዎች እንዲህ ያለውን ውሳኔያቸውን በአደባባይ መለፈፋቸው አደጋ ይኖረዋል። ወጋጥባቂ የሆኑ ደንበኞቻቸውን ሊያስቆርፍ ይችላልና፣ በሌላ በኩል ደግሞ መቀጠር የሚፈልጉ ሰራተኞችን ሊስብላቸውም ይችላል።
አድማጮች የምሽቱ መሰናዷችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ደቡብ ሱዳን ከፍተኛ የሰብአዊ እርዳታ በመተፈልግበት ሁኔታ ውስጥ ናት። አገሪቱ ታይቶ ለማይታወቅ የምግብ ደህንነት ዋስትና እጦት ተጋልጣለች ይላል ርዕሰ አንቀጹ ሀተታውን ሲጀምር። አንዳንድ የአገሪቱ ክፍሎችም ወደ ከፍተኛው የረሃብ ሸነፈር የመግባት አደጋ ተደቅኖባቸዋል። ይህ መሆኑ በብዙ ውስብስብ ጉዳዮች የተነሳ ነው ያለው ርዕሰ አንቀጽ በየቦታው ያሉ ግጭቶች አማካዩ የዝናብ መጠን ከአራት አመት በላይ ለሚሆን ጊዜ ከተጠበቀው በላይ በመሆን የፈጠረው የጎርፍ አደጋ መስኮችን አጥለቅልቋል፣ ከብቶችን ገድሏል፣ በመቶ ሺህ የሚሆኑ ሰዎችን አፈናቅሏል። በሩሲያ የዩክሬን ወረራ የተነሳ ለኤክስፖርት የሚቀርበው ምግብ እጥረት መኖሩና የተራዘመው የኮቪድ-19 ወረርሽኝ ጉዳት ለችግሩ አስተዋጽኦ ካደረጉ ምክንያቶች መካከል መሆናቸውንም ርዕሰ አንቀጹ በዝርዝር አመልክቷል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት USAID የሚመራው ፊውስ ኔት የተባለ በምህጻረ ቃል የሚጠራው የከፍተኛ ረሃብ አደጋ ቅድመ ማስጠንቀቂያ ስልቶች መረብ ከ7 እስከ 8 ሚሊዮን የሚሆኑ ደቡብ ሱዳናውያን የምግብ እርዳታ ሊያስፈልጋቸው እንደሚችል ያመለከተው ርዕሰ አንቀጽ ከዚህ ውስጥ ከፍተኛ እርዳታ የሚያስፈልገው ከሐምሌ እስከ መስከረም ባለው ጊዜ ውስጥ ሊሆን እንደሚችልም USAID ማስታወቁን ጠቅሷል። ደቡብ ሱዳን ነጻነቷን ከሱዳን በተቀዳጀች ከሁለት ዓመት ባነሰ ጊዜ ውስጥ የተጀመረውና ለአምስት ዓመታት የዘለቀው የእርስ በርስ ጦርነት ትልቅ ውድመት በሲቪል ማህበረሰብ አባላት ላይ ከፍተኛ ጥቃት፣ መፈናቀልና የምግብ ምርት መቋረጥን አስከትሏል ብሏል ርዕሰ አንቀጹ። ርዕሰ አንቀጹ በመቀጠል ዛሬ ወደ 2 ሚሊዮን የሚቆጠሩ ዜጎች በአገር ውስጥ የተፈናቀሉ ሲሆን ሌሎች 2.3 ሚሊዮን የሚሆኑት ደግሞ በውጭ አገር ስደተኞች ሆነዋል። ከነኚህ መካከል ወደ 700 ሺህ የሚጠጉት ላለፉት በርካታ ወራት ወደ ደቡብ ሱዳን ተመልሰው የራሳቸውን ህይወት መልሰው ለመገንባት እየጣሩ ቢሆንም ያለው ጥሪት አነስተኛ ነው ብሏል። ይህ በእንዲህ እንዳለም 1 ሚሊዮን ተጨማሪ ሰዎች ባለፈው ዓመት በደረሰው የጎርፍ አደጋ የተፈናቀሉ ሲሆን ሌሎች 600 ሺህ የሚደርሱ ሰዎችም በዚህ ዓመት ይበልጥ ተስፋፍቷል ባለው የጎርፍ መጥለቅለቅ ለመፈናቀል የተዘጋጁ መሆኑን ጽሑፉ አመልክቷል። የደቡብ ሱዳን ምጣኔ ሀብትም ሆነ እርሻው ከጦርነቱ ገና አላገገሙም። አገሪቷን ራሷን ለመመገብ የማትችል በመሆኑ ምግብ ከውጭ ማስገባት አለባት። ይሁን እንጂ ቀደም ሲል ከዩክሬን ይገቡ የነበሩት ዋነኞቹ የሰብል እህሎች ከፍተኛ የምግብ እጥረት ፈጥረዋል በማለት ያተተው የርዕሰ አንቀጹ ጽሑፍ የተባበሩት መንግስታት ድርጅት ደቡብ ሱዳን እስከዛሬ ወደ ከፋው ከፍተኛ የረሃብ ቀውስ እየገባች ነው ማለቱን አስታውሷል። የዩናይትድ ስቴትስ መንግስት በዩኤስኤድ አማካኝነት ከ1.17 ሚሊዮን ዶላር በላይ ለደቡብ ሱዳን ህዝብ ተጨማሪ የሰብአዊ እርዳታ አበርክታለች ሲል የገንዘብ ድጋፉ ለዓለም አቀፉ የምግብ ድርጅት ፕሮግራም አማካኝነት ደቡብ ሱዳን ውስጥ በቀውሱ ለተጎዱ ከአንድ ሚሊዮን ሰዎች በላይ የምግብና የተመጣጠነ የምግብ እርዳታ የሚውል መሆኑንም አስታውቋል። በመጨረሻም ዩናይትድ ስቴትስ የተወሳሰበውን ቀውስ እየተጋፈጠች ካለችው የደቡብ ሱዳን ህዝብ ጎን መቆሟን ትቀጥላለች። የስነ ምግባር ግዴታና ዩናይትድ ስቴትስን ቀጥታ ጥቅም የሚያስጠብቅ እስከሆነ ድረስ በዓለም ዙሪያ የምናደርገውን ሰብአዊ እርዳታ ለመቀጠል ቁርጠኞች ነን ሲል ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በዝግጅቶቻችን ላይ አስተያየት ካላችሁ የዋትሳፕ ቁጥራችን 2022513505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ደህና ደሩ። Thank you.